የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ለዛሬ ረቡዕ የካቲት 9 2012 ዓመተ ምህረት ምሽት መሰናዷችን ያዝናቸው ፕሮግራሞች በጥቂቱ እናስተዋውቃችሁ።
ማቆያው ስለባክ ጥቅም ነው። ይህን ወረርሽኝ ለመከላከል በሚደረገው ጥረት ውስጥ ያለ አካል ይሁንና ይህ ፍል ምን ማለት ነው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያው ሲገባ ዝም ብሎ አይደለም የሚቀመጥ። አንደኛው ቀን በቀን ክትትል ይደረጋል። ይህኔ የዚህ በሽታ ምልክት እያሳየነ ወይ የሚለው ክትትል ይደረግበታል። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምናው እንዲጀምር፣ ቶሎ ምርመራው እንዲያገኝ፣ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት አንደኛው ከራሱ ይጀምራል ማለት ነው።
በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር አቶ ያዕቆብ ሰማን ናቸው። ማቆያ ቦታዎች ዘርዘር ያለ መረጃ ሊሰጡን አብረውን ያመሻሉ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይሆናል። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።
በናይጄሪያ እስካሁን ድረስ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ3 በላይ ባይዘልም የቫይረሱን ስርጭት ለመገደብ ሰዎች ማህበራዊ ርቀታቸውን እንዲጠብቁና ባህሪያቸውን እንዲያስተካክሉ በሰፊው ትምህርት እየተሰጠ ነው። በናይጄሪያ ዋና ከተማ የሚገኙ አብያተ ክርስቲያናት ለምእመናን የእጅ ጓንት፣ የፊት መሸፈኛ ጭንብልና የእጅ ማጽጃ ሳኒታይዘር እያቀረቡ ይገኛሉ። በካቲት ወር 2012 በናይጄሪያ የቫይረሱ መግባት ይፋ ከተደረገ ጊዜ ጀምሮ የአብያተ ክርስቲያናቱ አመራሮች ይህን መሰል እርምጃ እየወሰዱ ነው። በኒው ኪንግደም ቤተክርስቲያን ውስጥ ዋና ፓስተር የሆኑት ጄዲ አጋላንኪን በአንድ ማንኪያ ከመቅረብ ጀምሮ እጅ ጭኖ መጸለይ የመሳሰሉ ድርጊቶችን ከማድረግ ተቆጥበናል ብለዋል። በተመሳሳይም ትምህርት ቤቶች፣ ባንኮችና ሆቴሎችም ቅድመ ጥንቃቄ ላይ በርትተው እየሰሩ ነው። ባንኮች የእጅ ንጽህና መጠበቂያ ሳኒታይዘር ከማቅረብ ጀምሮ የሰውነትን ሙቀት እየለኩ ይገኛሉ። በአጠቃላይ በአፍሪካ ናይጄሪያን ጨምሮ በ30 ሀገራት ላይ የኮሮና ቫይረስ መገኘቱ ተገልጿል። ቻይናን ጨምሮ ከምዕራብ ፓስፊክ ማዶ ባሉ ሀገራት ላይ የኮሮና ቫይረስ ሟቾች ቁጥር ከፍተኛ ነው። ይሁንና በአውሮፓ የተመዘገበው ቁጥር በሌላው የዓለም ክፍል ከተመዘገበው እጥፍ መሆኑ ተገልጿል። የዓለም የጤና ድርጅት የአውሮፓ በከፍተኛ ሁኔታ በቫይረሱ መጠቃት ጋር በተያያዘ በተለየ የሚነሳ ይሄ ነው ሊባል የቻለ ሁኔታ አለመኖሩን አስታውቋል። የጤና ድርጅቱ ቃል አቀባይ የሆኑት ክርስቲያን ሊንድሜር ለአሜሪካ ድምጽ እንደገለጹት ቫይረሱ በከፍተኛ ሁኔታ ሊሰራጭ እንደሚችል ለሳምንታት ስንገልጽ ቆይተናል ብለዋል። እንደሳቸው አባባል አብዛኞቹ ሀገራት በቫይረሱ እስኪጠቁ ድረስ ምርመራ ለማድረግ፣ ለማከምና ክትትል ለማድረግ ዝግጁ አልነበሩም። ይሁንና ሲንጋፖርና ቻይና ጥብቅ የሆነ የጤና፣ የማህበራዊ፣ የፖለቲካዊ እርምጃ በመውሰዳቸው ምክንያት በከፍተኛ ሁኔታ ቫይረሱ እያሽቆለቆለ ይገኛል ብለዋል። ቃል አቀባዩ አክለውም በአሁኑ ሰዓት ጣሊያን፣ ስፔን፣ ፈረንሳይና ስዊዘርላንድ እያደረጉት ያለው እርምጃ ውጤታማነትን ለመመዘን ገና መሆኑን ጠቅሰው ቫይረሱ ስርጭቱን ከመቀነሱ በፊት በከፍተኛ ሁኔታ ያሻቅባል ነው ያሉት። በዛሬው ዕለት ዓለም አቀፉን የኮሮና ቫይረስ ስርጭትን ተከትሎ የአውሮፓ ህብረት ሙሉ ለሙሉ ድንበሮች እንዲዘጉ ያገደ ሲሆን ጣሊያን፣ ስፔንና ፈረንሳይም በከፍተኛ ሁኔታ በቫይረሱ በመጠቃታቸው ሳቢያ ከባድ የሆነ የእንቅስቃሴ ገደብ አድርገዋል። ማሌዥያም በተመሳሳይ የእንቅስቃሴ ገደብ ጥላለች። ማሌዥያ ውስጥ 500 የተረጋገጡ የኮሮና ቫይረስ ተጠቂዎች ያሉ ሲሆን አገሪቷም በከፊል መዘጋት ውስጥ ሆና ለቀጣይ 2 ሳምንታት ትዘልቃለች ተብሏል። የሳውዲ አረቢያ ባለስልጣናትም በበኩላቸው ለግል ድርጅቶች ሰራተኞቻቸው ከቤት ሆነው እንዲሰሩ መልእክት ያስተላለፉ ሲሆን በአካል መገኘት ላለባቸው ሰራተኞች ደግሞ ማህበራዊ ፈቀቅታን እንዲተከብሩ መልእክት አስተላልፈዋል። ዓለም አቀፉ የጤና ድርጅት ቫይረሱ በ159 ሀገራት 185,000 ሰዎችን እንዳጠቃና 7,500 ሞቶችን እንዳስከተለ አስታውቋል። በዩናይትድ ስቴትስ በኮሮና ቫይረስ ሳቢያ 100 ሰዎች ህይወታቸው ያለፈ ሲሆን የሀገሪቱ ከፍተኛ አመራሮችም ከ10 ሰው በላይ በቡድን እንዳይገኝ ግፊት እያደረጉ ነው። ትላንት አመሻሽ ላይም የካሊፎርኒያ እና የካንሳስ ሀገረ ገዦች እስከሚቀጥለው የትምህርት ዓመት ድረስ ትምህርት ቤቶች እንደተዘጉ እንደሚቀጥሉ አውጀዋል። በተያያዘ በኮሮና ቫይረስ ምክንያት በኢኮኖሚ ላይ የደረሰውን ጫና ለመቀነስ የአሜሪካ የፌደራል መንግስት ለዜጎች በቀጥታ ገንዘብ ሊሰጥ እንደሆነ ተነገረ። በሽታው እንዳይዛመት በሚል ስራ ላቆሙ ዜጎች በተለይም በሆቴል፣ በሬስቶራንትና በመሳሰሉት ተቀጥሮ ሲሰሩ ለነበሩ ገንዘቡ እንደሚላክ ፕሬዝዳንት ዶናልድ ትራምፕ በትዊተር ገጻቸው ላይ አስታውቋል። የዩናይትድ ስቴትስ የግምጃ ቤት ኃላፊ ስቲቨን ሞንቺንም ፕሬዝዳንቱ በደረሳቸው መመሪያ መሰረት በቀጣይ 2 ሳምንታት ውስጥ ቼኮችን ለዜጎች እንደሚልኩ አስታውቋል። አሜሪካ በቻይና ሚዲያ ተቋማት ላይ ያደረገችው ንቀባ ተከትሎ ቻይና በሶስት ዋና በሚባሉ የአሜሪካ የዜና ተቋማት ላይ እገዳ እንደምታደርግ በትላንትናው ዕለት አስታውቃለች። የቻይና የውጭ ጉዳይ መስሪያ ቤት ዜና ወጃ እንደሚለው በኒውዮርክ ታይምስ፣ ዎል ስትሪት ጆርናል እና በዋሽንግተን ፖስት ተቀጥረው ይሰሩ የነበሩ ጋዜጠኞች የስራ ፈቃዳቸው በአመቱ መጨረሻ ላይ የሚጠናቀቅ ቢሆንም በውሳኔው በ10 ቀን ውስጥ ግን ፈቃዳቸውን እንዲመለሱ ታዘዋል ተብሏል። እንደ መግለጫው ከሆነ እነዚህ ጋዜጠኞች በቻይና በሆንግ ኮንግ እና በማካኦል ግዛቶች በሙሉ ጋዜጠኝነት መስራት እንደማይፈቀድላቸው ተገልጿል።
ኤደንን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ኢትዮጵያ ውስጥ ለኮሮና ቫይረስ ተጋልጦ ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቆዩባቸው ስፍራዎች የተዘጋጁት በጤና ተቋማት ውስጥ መሆኑን ማቆያ ጣቢያዎቹ የተሟላ የምግብ አቅርቦት እንዳላቸው እያንዳንዱ ክፍልም የግል ንጽህና መጠበቂያ የተዘጋጀለት መሆኑን በጤና ሚኒስቴር የሕክምና ዋና ዳይሬክተር አቶ ያቆብ ሰማን ለአሜሪካ ድምጽ ገልጸዋል። በኢትዮጵያ የሚገኙት ማቆያ ጣቢያዎች ይዘት በተመለከተ አቶ ያቆብ ሰማን አነጋግረን ያሰናዳ ነው ዘገባ አለ፣ ቀጥሎ ይቀርባል። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎችን በተለየ ለማቆየት የተዘጋጁት ስፍራዎች የሚገኙት በጤና ተቋም ውስጥ መሆኑን በጤና ሚኒስቴር የሕክምና አገልግሎት ዋና ዳይሬክተር አቶ ያቆብ ሰማን ለአሜሪካ ድምጽ ይናገራሉ። ይህም የሆነው አሁን በጣም የተጨናነቀ ሁኔታ ስለሌለ እንደሆነም ያስረዳሉ።
ማቆያ ቦታዎች እስካሁን ባለው ሂደት የጤና ተቋም ውስጥ ናቸው ሁላቸው ማለት ይቻላል። እስካሁን ባለው ማለት ነው ጤና ተቋም ውስጥ ነው ያሉት። ምናልባት ከዚህ በኋላ ከዚህ የጨመረ መሄድ ከሆነ ከጤና ተቋምም ልንወጣ እንችል ይሆናል።
በአዲስ አበባ ከተማ በአሁኑ ሰዓት የተዘጋጁትን ማቆያ ጣቢያዎች አቶ ያቆብ ያስረዳሉ።
ለይቶ ማቆያ ቦሌ ጨፋ ጤና ጣቢያ ይባላል። እዛ ውስጥ ነው ያለው። አሁን እንደው እንግዲህ እዛ ምንም አይነት ተገልሎ የቆየ ሰውም የለንም። ሁለተኛው ማቆያችን ሆስፒታል ነው፣ ትልቅ ሆስፒታል። ያው ለዛ ፐርፐዝ ያዘጋጀ ነው። ወደ 500 አልጋ ያለው ጠቃ ኮተቤ ጠቅላላ ሆስፒታል ነው። አሁን ለይተን የተጠረጠሩ ሰዎች የምናቆየው ተመርምረው ውጤታቸው እስከሚታወቅ። ስለዚህ እዛ አዲስ ሆስፒታል እና ጥሩ ሆስፒታል ነው ለዚህ ፐርፐዝ የተዘጋጀ። ሶስተኛ ማቆያ ቦታው 4 ኪሎ አካባቢ ያለ አዲስ ጤና ጣቢያ ነው። ቱሪስቶች የምንቀበል ብሎ የሚገኝ እዛ ዛሬ እንደውም እዛ ሄጄ ነበረ። 16 አካባቢ ተገለው የቆዩ ሰዎች አሉ። የአስሮቹ ውጤት ዛሬ ስለደረሰ ኔጌቲቭ ስለሆኑ ከሱ ኦልሬዲ ፕሮሲጀሩን ተከትለው ወደ ቤተሰባቸው ተቀላቅለው ለሚቀጥሉ 14 ቀን ራሳቸውን ምንም እንኳን ኔጌቲቭ ቢሆኑም ራሳቸው ያገሉ ምክር ተሰጥቷቸው በዓለም ጤና ድርጅት ሪኮመንዴሽን መሰረት ወጥተዋል።
ለኮሮና ቫይረስ ተጋልጠው ይሆናል በሚል የተጠረጠሩ ሰዎች እንደ ሌሎች አገሮች ቁጥራቸው የበዛ ባለመሆኑ እስካሁን የተዘጋጁት ማቆያ ጣቢያዎች አብዛኞቹ ባዶ መሆናቸውን የተናገሩት አቶ ያቆብ፣ ነገር ግን ቁጥሩ ሊጨምር ይችላል በሚል ስጋትና ግምታዊ ስሌት ስላለ አዲስ የተዘጋጁ ቦታዎች እንዳሉ ይናገራሉ።
እኔ ከሌላ ሀገር ኤክስፒሪየንስ የመጀመሪያው ሳምንት፣ ሁለተኛው ሳምንት አልፎ ሶስተኛ ሳምንት ላይ ሌሎቹ በጣም ሊጨምሩ ይችላሉ። ሁሉም ሀገር እንደዚ አይነት ኤክስፖኔንሽል የሆነ ጭማሪ አይተናል እና ተመሳሳይ ነገር እኛም ጋር ሊፈጠር ይችላል የሚል ግምት ስላለን ሌላ ተጨማሪ ማግለያ ሳይቶች እያዘጋጀና ለምሳሌ ቅዱስ ጴጥሮስ ስፔሻላይዝ ሆስፒታል ውስጥ ምናልባት ነገ ዝግጁ የሚሆን ወደ 80 አልጋ ያለው ማግለያ ማዕከል እያዘጋጀን ነው። ቅዱስ ጴጥሮስ ሆስፒታል ውስጥ ለተማሪዎች መኖሪያ ካለ የተዘጋጀ አዲስ ህንፃ ዶርሚተሪ አለ። እሱም ወደ 250 አልጋ አካባቢ ያለው ከነገር ጀምሮ ዝግጅት ይጀምራል። ምናልባት አርብ ወይም ቅዳሜ ዝግጅት ይሆናል እናስባለን። በተመሳሳይ አንድ አዲስ ጤና ጣቢያ ቃልቲ ወረዳ አዲስ ጤና ጣቢያ ነው ለአገልግሎት የማይሰጥ እዛም ነገ 5:50 አልጋ ይገባል ብለን እናስባለን። ስለዚህ እስከ አርብ ወይም ቅዳሜ ድረስ ተጨማሪ ወደ 500 አካባቢ ማግለያ አልጋዎች ይኖራል ብለን እናስባለን። እነዚህ ሁላቸውም ጤና ተቋም ናቸው። ወረዳ አገልግሎት መስጫ ተብሎ የተገነቡ አዳዲስ አገልግሎት ግን ያልጀመሩ ጤና ተቋም ውስጥ ናቸው።
ወደ ማቆያ ጣቢያው እንዲገቡ የሚደረጉት ሰዎች እነማን ናቸው? አቶ ያዕቆብ ይመልሳሉ።
ውስጥ የሚገቡት አብዛኞቹ ሰዎች ጤነኞች የተጠረጠሩ ማለት ምልክት ያሳዩ ወይም ደግሞ ምልክት ካለው ሰው ወይም ከተጠረጠረ ሰው ምልክት ያነበራቸው ወይም ደግሞ ወረርሽኙ በደንብ ከተዛመተባቸው ሀገር የመጡ ሰዎች ናቸው። ስለዚህ ጤነኛ ሰዎች ስለሆኑ ያው በተለይ ሳምፕል ተወስቶ ውጤት እስከሚደርስ አንዳንዶች ደግሞ ምልክት ከሌላቸው ደግሞ ኦብዘርቭ ሲደረጉ እኔ ዛሬ ከአራቱ ሳይቶች ሶስቱ ሄጄ ነበረ። የከፋ የሆነ ችግር የለባቸውም። የኢንፍራስትራክቸር ችግር ማለት ነው። ምክንያቱም አገልግሎት እየሰጡ እንደዚህ ያልጀምሩ አዳዲስ ተቋማት ስለሆኑ እንዲህ መሰረታዊ የሆነ የኢንፍራስትራክቸር ችግር የለባቸው። እኔ እንግዲህ ካየሁት ነው የምነግርሽ ማለት ነው።
አንድ ክፍል ውስጥ ብቻ ነው የሚሆኑት
ካሁን ባለን። ምክንያቱም ሰውም አልሆንም በሰው ቁጥር ማለት ነው። ክፍት ቦታዎች ብዙ አሉ። እንደነገርኩሽ ለምሳሌ የካኮታቤ 500 አልጋ ነው የተዘጋጀው። ከዛ ውስጥ 150 አካባቢ ለተጠርጣሪ ሰዎች ቆዩበት፣ ሌላው ግን ማለት በስታው ሙሉ ለሙሉ የተገኘባቸው ብለን ያዘጋጀ ነው። ግን እስካሁን ድረስ ማክሲመም በአንድ ጊዜ ኖሮን የሚያውቀው ኬዝ ወደ 23 ወደ 24 ነው። በተለይ ከትላንት ወደ የመጀመሪያው ኬዝ ፖስቲቭ ካገኘን በኋላ ከሱ ኮንታክት የነበራቸው ሰዎች ሲመጡ የነበረው ቁጥር ነው። ከዛ ከማግስቱ ከመርምሮ ብዙዎቹ ኔጌቲቭ ሆነው ወደ ወጥቷል። ስለዚህ በጣም ብዙ ቁጥር ስለሌለን እስካሁን አልተጀገረም። ግን ከዚህ በኋላ ሁሉ ጊዜ አንዳንድ ሩም ሁሉም ስላገኛል ወይም ነው አብሮ የምናየው ነው የሚሆነው። ቁጥሩ እየጨመረ መሄድ ከሆነ እንግዲህ ሌላ ሀገር አይዞሌት ማድረግ አቅም ጠፍቶ ፖዘቲቭ እንኳ ሆነው ይህ አይዞሌት እንዲያደርጉ ሪከመንድ እያደረጉ ያሉ ሀገሮች አሉ። ምክንያቱም ያው እየቆየ ሲሄድ በተለይ ከዚህ ትራንስሚሽኑን እየበዛ ከሄደ የሚጠራጠሩ ሰዎች ብዙ ይሆናሉ።
ለጊዜው የተዘጋጁት ማቆያዎች የተሟላ አገልግሎት እንዳላቸውም ተናግረዋል።
ሁሉንም ቴካዌ ነው። ልክ እንደ አውሮፕላን ውስጥ መስፈርት የሚደረገው አይነት ፓኬጅ ኪት አለው፣ ምግብ ኪት አለው። ስለዚህ ቴካዌ በሆነ እቃ በጀሩም ነው ዲስትሪቢዩት የሚደረገው። የሚያደርጉ ሰዎች ትሬንድ ሆነው ነው ያለ
ተጠንቀቀው
ሰበንዱ በኋላ በሴም ወይ ዲስፖዝ ይደረጋል።
አቶ ያዕቆብ፣ ይህም ሆኖ ግን ተገለው የተቀመጡ ሰዎች አብዛኞቹ ተገሎ መቀመጥ ያለውን ጥቅም የተረዱት አይመስልም ይላሉ።
ያው የተገለሉ ሰዎች እያስቸገሩ ነው። ያው ገለኞች ናቸው ብዬሻለው። የመቀላቀል አንድ ክብር ክፍል ሼር የማድረግ የማውራት በቃ ሌላ ፍሬንድሺፕ ውስጥ የመግባት ነገር እያሳዩ በጣም ስትሪክት የሆነ አድቫይስ ጥበቃዎች ስትሪክት የሆነ ሪያክሽን ለማድረግ ሙከራ ያደርጋሉ። ግን ስል አሁንም ማህበረሰባችን ላይ ኳራንታይን የመሆን ኮንቴክስትን እንግዲህ ወይም እኛም በደንብ አላስተማር ናቸውም ይሆናል። ማህበረሰባችንም ይሄ የመጀመሪያም ጊዜ ስለሆነ እንደዚህ አይነት አክሽን ውስጥ እየገባን ያለ ነው። ቀስ በቀስ እያወቁ ይመጣሉ የሚል እምነት አለኝ። አሁን እንግዲህ ማሲቭ የሆነ የማህበረሰብ እንቅስቃሴ ተጀምረዋል። ከጠቅላይ ሚኒስትሩ ጀምሮ አጠቃላይ ያው ኢንጌጅ ማድረግ ጀምረዋል። ሆፕፉሊ አዌርነሱ እየጨመረ ሲሄድ ጤና ተቋምን የተለዩ ቦታዎችን ብቻ ሳይሆን ቤቱን ሰው አይዞሌት አድርግ ሲባል በመመሪያ በተሰጠ መመሪያ መሰረት አይዞሌት ማድረግ ወይ ራስን ማግለል የሚችልበት ሁኔታ ይፈጠራል ብዬ አስባለሁ። አሁን ትንሽ ፓኒክ ነገር አለ። ያው የመጀመሪያ
ክሊኒክ
የመፍራት የመደናገጥ ባህሪ አለ። ስለዚህ ህብረተሰቡ ሳይደናገጥ ሳይሰራ ራሱንም ቤተሰቡንም አገሩንም መጠበቅ የሚቻለው ከተጠረጠረ ማለት በሽታው አንጠፋት ማለት አይደለም።
አቶ ያዕቆብ የገጠማቸውንም በምሳሌ ያስረዳሉ።
አሁን ለምሳሌ ትናንትና የገጠመን ነገር ለክርስቲያን የካኮታቤ ላይ እንግዲህ እያንዳንዳቸው ሩም አላቸው እንደ ሆቴል ነው። እዛ ሽንት ቤት ለመጠቀም ያለው እዛ ሁሉ ነገር እዛ ያለው ክፍሎች ናቸው። ግን ይህንሚግል አረንጋደኝ የሚል ሰው ታካሚ ስላለው በጣም ምልክት ስለሌላቸው የታመሙ ሰዎች ስላልሆነ እንዲያ ሰአቱ ባለሙያዎቹ እዛ እንዲቆሙ ኤክስፔክት አይደረግናት ባለሙያዎቻችንን ኤክስፖዝ እንዳይሆኑ ከሪስኩ ሪስክ የነሱን ሪስክ ለመቀነስ ኤክስፖዘር አመክረው ጋይድ ፕሪንት የተደረገች ጋይድ ያለች እሱ ተሰጥቷቸው ስልክ አለ ውስጥ ላይ ያው ችግር ሲኖርባቸው ኮምፕሌንት ይኖራቸው በሱ ደውለው እንዲያሳውቁ ነበር አስተምሽሉ። ግን ለሚደል ሲገናኝ ሲያወሩ ለኮሪደር ላይ ቆሞ ሲያወሩ ሲገናኙ ፒክ ያደረግነው ግን ያው ቀስ በቀስ እየተማሩ እየተማረሰው ይመጣል ብለን አስበን በየቀኑ ያው በሚዲያዎች ከመጥቀሽኖች ያደረግነው። ስለዚህ መግለጫዎች ይሰጣል ያው ሶሻል ሚዲያ ላይ በጣም ብዙ መልክቶች የተላለፉ ነው። ሆፕፉሊ እንግዲህ ከዚህ በዚህ እየጨመረ መሄድ ከሆነ ማህበረሰቡም ሊያግዘን ይገባል ብዬ አስባለሁ።
የማቆያ ስፍራ ራስን አግልሎ መቀመጥ ያውም ለ14 ቀን የሚጠቅመው አገር በመሆኑ እንኳን በተዘጋጀ ስፍራ ይቅርና መኖሪያ ቤት እንኳን ይህን በማድረግ ህብረተሰቡ ሊተባበር ይገባል ሲሉ ይጠይቃሉ። ይህ ደግሞ ጥቅሙ ለማህበረሰቡ መሆኑን አስረግጠው ይናገራሉ።
ማቆያው ስለባክ ጥቅሙ ይሄን ወረሽኝ ለመከላከል እንደሚደረገው ጥረት ውስጥ ያለ አካል ይሁንም ነው። ይህ ስል ምን ማለት ነው? እንግዲህ ከግለሰቡ ይጀምራል። ግለሰቡ ማቆያው ሲገባ ዝም ብሎ አይደለም የሚቀመጠው። አንደኛው ቀን በቀን ክትትል ይደረጋል። ይሄ የዚህ በሽታ ምልክት እያሳየ ነው ወይ የሚለው ክትትል ይደረግበታል። ስለዚህ ቶሎ ይህን ምልክት ማሳየት ከጀመረ ቶሎ ሕክምና እንዲጀምር ቶሎ ምርመራው እንዲያገኝ ቴስት እንዲደረግ እድል ያገኛል። ይሄ የተጠረጠረ ሰው ማለት ነው። አንደኛው ከራሱ ይጀምራል ማለት ነው። ሁለተኛው እንግዲህ አንድ ሰው ብቻውን የሚኖር ሰው የለም። ቤተሰብ አለው፣ ልጅ ይኖረዋል፣ ወይም ባለቤት ይኖረዋል፣ አባት፣ እናት፣ ጓደኛ፣ ብዙ ቤተሰብ ይኖረዋል። ስለዚህ ሁለተኛው ይሄ ሰው ተገሎ በመቀመጡ ሌሎች በዙሪያው ያሉ የሚወዳቸው የሚያከብራቸው ቤተሰቦቹ፣ ጓደኞቹ ፕሮቴክት ያደርጋል። ባለማወቅ በሚደረጉ ንግግሮች፣ ቅርርቦች፣ ማህበራዊ ግንኙነቶች ሊተላለፈው የሚችለው በሽታ ያቆማል ማለት ነው። ከራሱ ይጠብቃል፣ ሰዎቹን ይጠብቃል ማለት ነው። የሚወዳቸው ሰዎችን ይጠብቃል። ሶስተኛው ማህበረሰቡን ይጠብቃል። እንግዲህ አንድ ሰው በቀን በማህበራዊ ግንኙነቱ በጣም ብዙ ሰዎች ያገኛል። በስራ አጋጣሚ ሊያገኝ ይችላል። በሃይማኖት ተቋም ሲሄድ ሊያገኝ ይችላል። ቤት መኖሪያ አካባቢ የሚደረጉ እንቅስቃሴዎች ሊያገኝ ይችላል። ግብይቶች፣ ሬስቶራንቶች፣ ብዙ ቦታ ሊሄድ ይችላል። በዚህ ውስጥ እንግዲህ በአካባቢው ያለው ማህበረሰብ ለሌላ አደጋ ሊያጋልጥ ይችላል። ይሄ ማህበረሰቡን መጠበቅ ይችላል። ስለዚህ ሌላኛው የማህበረሰቡ ሌላ አገር ይህን ወረርሽኝ ለመከታተል እንደ ሀገር በጣም ብዙ ገንዘብ፣ በጣም ብዙ ሙያ፣ በጣም ብዙ ሰዓት፣ በጣም ብዙ ነገር እየተደረገ ነው። 24 ሰዓት ነው ሊትራሊ የምንሰራው። አሁን በዚህ ሰዓት አውራሽ ቢሮ ውስጥ ሆኜ ነው እያወራሁሽ ያለሁት። ስለዚህ ይሄን ያክል ሚኒስትሮቹ ግማሽ ሌሊት ላይ ቢሮ ሆነው ነው እኛ የምናያቸው። ስለዚህ ይህ ሁሉ የምናደርገው ጥረት በሽታው እንዳይስፋፋ፣ ማህበረሰባችን እንዳይጎዳ፣ የግለሰቦች የሚወዳቸው ሰዎች ህይወት እንዳናጣ ነው። ሌላ ምንም ሪዝን የለው። ስለዚህ ለዚህ ኮንትሪቢዩት ያደርጋል። ያ ሰው ራሱን ኳራንታይን አድርጎ እንዲታከም፣ ራሱ እንዲያገል፣ ከዛ ታውቆ በሽታ ካለበት ቶሎ ሕክምና እንዲያገኝና እንዳያሲድ ወይ እንዳያስተላልፍ በመደረጉ ራሱም አድርገውም አገሩም ይጠቅማል። ከዛ ደግሞ ይሄ ኤፒደሚክ ወይም ደግሞ ይሄን ወረርሽኝ እንግዲህ ዓለም ጤና ድርጅት የዓለም አቀፍ ወረርሽኝ ወይም ደግሞ ግሎባል ፓንደሚክ ነው ብለዋል። ስለዚህ አሁን ዓለም አንድ መንደር ናት። ኢትዮጵያ በመ የምታደርገው የቁጥጥር ሂደት ወይም ደግሞ የቁጥጥር መስፋፋት በዓለም አስተዋጽኦ አለው። ስለዚህ አንድ ሰው አንድ ግለሰብ ከሆነ አካል ነው የሚጀምረው። አንድ ሰው ሁለት ሰው ብለው ነው የሚጀምረው። እና እንግዲህ አሁን ምን ያክል ህይወት እንዳጣን፣ ምን ያክል ኢኮኖሚ ክራይሲስ እንደነበረ፣ በሀገሮች መካከል ያለው ግንኙነት ምን ያክል እንደተጎዳ እያየን ያለ ነው። እና አንድ ሰው ራሱን በማግለሉ ኳራንታይን በመደረጉ በሽታ እንዳያስተላልፍ በመደረጉ የሁሉ ስርዓቱ አሁን ይህን ጥንጥር የምናደርግበት ስርዓቱ በሙሉ ሊጠቀምም ሊጎዳም ይችላል ማለት ነው። ስለዚህ እኔ ይሄ ሲባል እንደውም ሰዎች ይህን ከጠረጠሩ ራሳቸውን እንደው ከቤት ኳራንታይን ማድረግ፣ የጤና ባለሙያዎችን ማማከር፣ ጤና ሚኒስቴር ነጻ የስልክ መስመሮችን 8335952 ነጻ የስልክ መስመሮች አሉ፣ ደውሎ ምክር ማግኘት። እንደዚህ አይነት ደግሞ ትግ ያለሆነ ጥርጣሬ ካለን ደግሞ ባለሙያዎች መጥተው እንዲያቸው ማድረግ፣ ከዛም ከባሳ ደግሞ ማግለያ ተቋም ማገብቶ ተወሰነ ቀን 14 ቀን ነው እንግዲህ እስካሁን ባለው ሄድላይን። ምልክት ካሳየ መሀል ላይ ግን ሳምፕል ወስዶ ምርመራ ይደረግለታል። ስለዚህ ይሄ ስለሆነ ጥቅሙ እንደነገርኩች ከግለሰቡ ጀምሮ እስከና አለም ድረስ ኮንትሪቢዩት ወይ ደሞ የራሱን አስተዋጽኦ ያደርጋል ማለት
አቶ ያቆብ በጤና ሚኒስቴር ውስጥ በቀጥታ የማቆያ ቦታዎቹ የሚመለከታቸው ኃላፊ ሲሆኑ እንደገለጹትም ቦታዎቹን ዛሬም ጭምር በአካል ተገኝተው ተመልክተውታል። በቃለ ምልልሱ ወቅት አስረግጠው እንደተናገሩት ለበሽታው ተጋልጦ ይሆናል በሚል የተጠረጠሩ ሰዎች በማግለያ ቦታው ተገቢውን ጥንቃቄ ያደረጉ ራሳቸውን አግልለው እንዲቀመጡ መደበኛ እንቅስቃሴ የሚያደርጉ ሰዎች ደግሞ የማህበራዊ መራራቅን መመሪያ ተከትለው ጥንቃቄ እንዲያደርጉ መክረዋል። አድማጮች ማህበራዊ መራራቅ ምንድነው? እንዴትስ ይተገበራል? ኮሮና ቫይረስ ተጋልጠው ሊሆን ይችላል በሚከተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል? ውጤቱን ለማወቅስ ስንት ቀን ይወስዳል? እንዲሁም የኮሮና ቫይረስ ወረርሽኝን ለመከላከል የአፍና አፍንጫ መሸፈኛ ማስክን ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? የሚሉና ሌሎች ዝርዝር ማብራሪያዎች የሚፈልጉ ጥያቄዎችን ይዘን በጤና ሚኒስቴር ባለሙያዎችን አነጋግረናል። እነዚህን የተመለከቱ ቀሪ ዘገባዎችን በነገው ዕለት ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ወደ ተከታዩ ዘገባ ከማለፋችን በፊት የቪኦኤ ዳይሬክተር አማንዳ ቤኔት መልእክት አላቸው።
I'm Amanda Bennett and I'm director of Voice of America. I'm recording this from home because here at Voice of America almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting so many of you and your family.
Amanda Bennett ባላለው የአሜሪካ ድምጽ ራዲዮ ስራ አስኪያጅ ነኝ። የምትሰሙት መልእክቴን ከቤቴ ነው ያስተላለፍኩላችሁ። የኮሮና ቫይረስ እናንተንና ቤተሰባችሁን እያጠቃ መሆኑን ስለማውቅ የዚህን ቫይረስ ስርጭት ለመክታት እኔና የአሜሪካ ድምጽ ራዲዮ ሰራተኞች ከቤታችን ሆነን ነው የምንሰራው። የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል። የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም እድል እመኝላችኋለሁ። አመሰግናለሁ። አገልግሎታችንን እንደምንቀጥልም እተማመናለሁ። አመሰግናለሁ።
I'd like to wish you all good luck and good health and thank you very much. We'll hopefully be here for you. Thank you.
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማው ትኩሳት ካለው የሚያስለውና የሚያስነጥሰው ከሆነ ባኮን ለከፋ መዘዝ ጊዜና አደል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ህክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሱ አፉንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ፣ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገብዎ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲርቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለስልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ፣ ኮሮና ቫይረስን አንቺ ማቆም ትችያለሽ።
በመጨረሻው ዘገባችን ወደ ኬንያ ነው የምናልፈው። ኬንያውያን የበረሃ አንበጣ መስፋፋትን ለመክታት ሃያል ኮምፒውተሮችን እየተጠቀሙ ነው። ኮምፒውተሮቹ የአንበጣ መንጋውን ቀጣይ መምጫ ቀድመው የመተንበይ አቅም አላቸው። የአሜሪካ ድምጹ አራሻር በሳዲ ያጠናቀረውን ዘገባ ሀብታሙ ስዩም ወደ አማርኛ መልሶታል።
በኬንያና በሌሎች የምስራቅ አፍሪካ ሀገራት የአንበጣ ወረርሽኝ የሚሊዮኖችን የምግብ ዋስትና አደጋ ውስጥ ጥሏል። ይህን ለመግታት ናይሮቢ በሚገኝ የኮምፒውተር መቆጣጠሪያ ጣቢያ ውስጥ አንድ ብልሃት ተዘይዷል። አቡባካር ሳላህ የአየር ንብረት ተመራማሪ ናቸው። ይህንን ሀያል ኮምፒውተር የምንጠቀመው በተለያዩ የጊዜ ገደቦች ትንበያዎችን ለመስጠት ነው። በየወቅቱ፣ በየወሩ፣ በየአስር ቀናት ሊሆን ይችላል። በቅርብ ደግሞ የበረሃ አንበጣን እንቅስቃሴ ለመተንበይ እየተጠቀምንበት እንገኛለን ያሉት አቡባካር የአፍሪካ የልማት በይነ መንግስታት ባለስልጣን ለተባለ ተቋም ይሰራሉ። እሳቸውና የስራ አጋሮቻቸው ያንበጣውን መንጋ እንቅስቃሴን በኮምፒውተር ታጅበው ይከታተላሉ፣ ይተነብያሉ። አቡባካር በድጋሚ
ደገር ሎካት ኢዝ ኖን ቱ ሙቭ አኮርዲንግ ቱ ክላይሜት ኮንዲሽን።
የበረሃ አንበጣ የአየር ሁኔታውን የተከተለ እንቅስቃሴ በማድረግ ይታወቃል። በመሆኑም የነፋሱን አቅጣጫ፣ ፍጥነት፣ የከባቢ አየር ሙቀት፣ የአፈር እርጥበትና የመሳሰሉትን እንለካለን። አቡባካር እንደሚሉት ይህ መረጃ የሚገኘው ጠፈር ላይ ካለ ጂኦግራፊካል መረጃ ቀባይ ሳተላይት ጋር በመቆራኘት ነው። ይህ መረጃ በየአስር ቀናቱ የበረሃ አንበጣውን የሚመለከት ጥቆማ አንበጣውን ለመከላከል ለሚሰሩ መንግስታዊ ያልሆኑ ድርጅቶች ለማድረስ አስችሏል። በዚህ መንገድ የበረሃ አንበጣውን በመቆጣጠር ረገድ ሀብቶቻቸውን ውጤታማ በሆነ መንገድ ለማዳረስ፣ የገንዘብ ፈሰሳቸውን ለማስተካከል ይቻላቸዋል። ይህ ፈጠራና በእጅጉ አዲስ የሆነ መላ ቴክኖሎጂ የብርሃን አንበጣን የመሰሉ የምር ችግሮችን እንዴት መፍታት እንደሚችል ማሳያ ነው ያሉት ባለሙያዎች እነዚህ ኮምፒውተሮች ባላቸው ጠቀሜታ ይስማማሉ። አሁንም ግን ሊሻሻል የሚገባ ነገር እንዳላቸው ያነሳሉ። ኬኔዝ ሙዋንጊ የሳተላይት መረጃ ትንታኝ ናቸው።
After 10 days we'll hear the invasions have happened.
ያንበጣው መንጋ እንቅስቃሴ ፈጣን በመሆኑ ከአስር ቀናት በኋላ ያንበጣው ወረራ በትንበያው በተጠቀሱና ከዚያ ባለፉ ስፍራዎች መከሰቱን እንሰማለን። ስለሆነም የተሻሉ ናሙናዎችን፣ የተሻሉ ጥራት ያላቸው መሳሪያዎችን ማዘጋጀት ያስፈልጋል። ሰዓታችንን ማስተካከልም ይኖርብናል። እንግዲህ በዚህ መልክ ነው ምርቶቻችንን ለማሻሻል እየጣርን የምንገኘው ነው ያሉት ባለሙያዎች። ያሁኑ ያንበጣው ወረርሽኝ ባለፉት 70 አመታት ከተፈጠረው ሁሉ የከፋ ነው ይላሉ። የአንበጣ መንጋ በቀን 160 ኪሎ ሜትሮች ያክል ሊበር ይቻለዋል። 35000 ሰዎችን ሊመግብ የሚችል እህልም ያወድማል።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ደህና ደሩ እያልን በተከታዩ ሙዚቃ እንሰናበታችኋለን። ሙዚቃው ጋባዥ አለው። በእኔ በኩል ደህና ደሩ።
ሰላም፣ እንዴት ናችሁ? ድምጻዊ እና ተዋናይት ዘቢባ ግርማ እባላለሁኝ። ነጠላ ዜማ ገራገር የተሰኘ ሙዚቃ ለቅቅ ያለሁኝና እንደምትወዱትና አድናቆታችን እንደሚገብልኝ ተስፋ አድርጋለሁኝ። ለጋቢና ቪኦኤ አድማጮች በሙሉ ይህንን ዘፈን ተጋበዙልኝ።
Yeah. sonen radone VOA sagantaa afaan oromooti.